ጤና ስጥልኝ አድማጮቻችን እንደምን አመሻችሁ። የእሁድ ምሽት የጋቢና ቪ ግንቦት 14 2014 ዓ.ም መሰናዶው ከአሜሪካ ድምጽ ዋሽንግተን ዲሲ ጀምሯል። ለዛሬም ልክ እንደተለመደው በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግሞ ቢሰሙ ይጠቅማሉ ይበጃሉ ያልናቸውን መራርጠን ይዘንላችኋል። መሰናዶውን በመምራት ኤደን ገረመው፣ በቅንብሩ ኤልያስ አስማረ አብረናችሁ የምናመሽ ይሆናል። እናንተም አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። አሁን ወደ ዘገባዎቹ እንሻገር። ለምሽቱ ቀዳሚ ያደረግነው ወጣት ብሩክ ግርማ ይሰኛል። ብሩክ ግርማ በአመታት ውስጥ ራሱን አሳድጎ የተሳካ የኤሌክትሮኒክስ እና የደህንነት መጠበቂያ ስርዓት አምራች ድርጅት መገንባት የቻለ ወጣት ነው። አራት ያህል የፈጠራ ስራዎቹንም በኢትዮጵያ የአእምሮ ንብረት ጽህፈት ቤት ውስጥ ለማስመዝገብ የቻለው ብሩክ ፈጠራዎቹ ለህዝብ ጥቅም ይውሉ ዘንድ በተለያዩ ጊዜያቶች ውስጥ ፈቅዷል። ስለ ፈጠራ ስራዎቹና ተያያዥ ጉዳዮች ለመጫወት ከሀብታሙ ስዩም ጋር በዚህ ሳምንት አጠር ያለ ቆይታ አድርገው ነበር። ብሩክ በተለይ የደህንነት መጠበቂያ ስርዓት እንዲፈጥር መነሻ የሆነውን የግል አጋጣሚ በማስረዳት ቆይታቸው ይጀምራል።
ያው የኔ የፈጠራ ስራ የሚጀምረው ያው ከልጅነት ጀምሮ የተለያዩ ፈጠራዎችን ሰራ ነበር። በእርግጥ ነገር ግን ወደ ደህንነት መቆጣጠሪያ ሲስተሙ የገባሁት በራሴ ላይ በአንድ ወቅት በደረሰ ድንገተኛ ዝርፊያ አደጋ ነበረ። ያው ከራሴ ችግር በመነሳት ነው ወደዚህ ፈጠራ ስራ የገባሁት ማለት ነው።
ኢትዮጵያ ውስጥ በአእምሮ ንብረት ጥበቃ መስሪያ ቤት የተመዘገቡ በተለያዩ መድረኮች ላይም እውቅናና ሽልማትን ያገኘባቸው የፈጠራ ስራዎች አሉ። በምንስ መልኩ ነው የሰዎችን ህይወት የሚያቀሉት የሚጠቅሙት?
አራት አይነት የፈጠራ ስራዎችን አስመዝግብ ያለው በኢትዮጵያ የአእምሮ ንብረት ጥበቃ ቤት እና ለመጀመሪያ የተመዘገበው የጎዳና ላይ መጥረጊያ ስዊፐር ማሽን ነው፣ መጥረጊያ ማሽን ነው። ከዛ በኋላ ደግሞ ዲጂታል ያልሆነ አናሎግ የሆነ የደህንነት መቆጣጠሪያ መሳሪያ ማሽን ነው። ከዛ በኋላ እንደዚሁ ደግሞ ወደ ዲጂታል እና ከስልክ ጋር የሚገናኝ ከፋይር አላርሞች ጋር የሚገናኝ ደግሞ ዘመናዊ የሆነ አውቶማቲክ የድንገተኛ አደጋ መከላከያ እና የድንገተኛ የእሳት አደጋ መጥሪያ አላርም ሲስተም ያለው እሱ ነው የተመዘገበው። ከዛ በኋላ ደግሞ አሁን በቅርቡ በኮቪድ ላይ የሰራሁት የእጅ ንክኪ ነጻ እና የሳኒታይዘር ዲስፔንሰር መሳሪያዎች፣ እነዚህን ነው እስካሁን ድረስ ያስመዘገብኩት።
ብሩክ፣ እነዚህ ስራዎች ትልቅ ትጋትና ጥንቃቄ የሚጠይቁ ስራዎች ናቸው። አስፈላጊውን ልምድና ተጽዕኖ ለማዳበር በልዩ ሁኔታ የምታደርጋቸው ነገሮች ምንድን ናቸው? አንድን ነገር ከመፍጠር በፊት ስለምታደርጋቸው ቅድመ ዝግጅቶች እና ምርምሮች እስቲ ንገረን።
ያው ብዙ ጊዜ እንግዲህ ሀሳብ ነው መጀመሪያ፣ ሀሳብ ነው የብዙ ነገር መቼም። ዓለም ላይ የምናየው ነገር በሙሉ ከሀሳብ በመነሳት ነው ወደ ትግበራ የሚገባው። ነገር ግን አንዳንድ ሀሳቦችን ተግባራዊ ለማድረግ የእውቀት ክፍተቶች ይገጥሙኛል ብዙ ጊዜ ነው። እነዛን የእውቀት ክፍተቶች ለመሙላት ወይ ከኔ የተሻሉ ሙያ ያላቸውን ሰዎች አማከራለሁ፣ ጠይቃለሁ። ከዛ ውጭ ግን ትንሽ ከበድ ያሉኝ ነገር በገጠመኝ ሰዓት በአንድ ወቅት እንዲያውም ፈጠራ ስራውን የጀመርኩት አካባቢ 2003 ላይ ኮሌጅ ገብቼ የኤሌክትሮኒክስ ትምህርት ወስጄ እውቀቴንም ደግሞ በዛ አዳብሬ ነው ስሰራ የነበረው እና እንደዛ አድርጌ ነው የምሰራው።
አዳዲስ የቴክኖሎጂ ፈጠራ ስራዎችን ከማስተዋወቅ በተጨማሪ በተለያዩ ማህበራዊ አገልግሎቶች ላይ እንዲውሉ እንደምታደርግም ሰምቻለሁ። የሰራሃቸውን የቴክኖሎጂ ውጤቶች ለህዝብ ጥቅም ያዋልክባቸውን አጋጣሚዎች እስቲ ያስታውሰን።
መጀመሪያ የፈጠራ ስራዬ ከአላርም ሲስተም ጋር ወይም ከደህንነት መቆጣጠሪያ ሲስተም ጋር የተገናኘው ነው። 2004 ዓመተ ምህረት ላይ ነው ወደ ስራ የገባሁት። ነገር ግን እኔ ላይ ዝርፊያ የደረሰው በ2000 ዓመተ ምህረት ላይ ነበረ። ያ ዝርፊያ ከተከሰተ በኋላ በአጋጣሚ ያንን ጉዳይ ለመከታተል እዚህ ንፋስ ስልክ ፖሊስ ጣቢያ በምመላለስበት ጊዜ እንደኔው በአጋጣሚ የተዘረፉ ሰዎች እንደዚሁ ማመልከቻቸውን ይዘው ሲመላለሱ አየሁና እንደው አንድ አላርም ሲስተም እኮ ቢኖር ይሄውና ሰው አይዘረፍም ለዝርፊያ የማይጋለጥም ነበር ብዬ ገበያው ላይ በምጠይቅበት ሰዓት እንደዚህ አይነት አላርም ሲስተሞች በሰዓቱ በ2000 ዓመተ ምህረት ላይ ማለት ነው በፍጹም አይታወቁም፣ ገበያውም ላይ የሉም በሰዓቱ። እና ይሄ ክፍተት እንዳለ ገበያው ላይ ሳቅ ያው በቀጥታ እውቀቴን አዳበርኩኝ እና 2004 ዓመተ ምህረት ላይ እቃውን ወደ ምርት ቀይሬ ለህብረተሰቡ አገልግሎት መስጠት ጀመርኩ ማለት ነው። ከዛ በኋላ ሁለተኛው ስራ ደግሞ ይህንን እየሰራን ነበረ እስከ 2012 ድረስ። 2012 ላይ እንደሚታወቀው የኮቪድ ወረርሽኝ በዓለም አቀፍ ደረጃ የሁሉም ሀገር ስጋት ሆነ። እኛም ሀገር ላይ እንደዚሁ ይሄ ኮቪድ ወረርሽኝ በከፍተኛ ደረጃ ስጋት ሆነ። ያ ስጋት ሲፈጠር የመጀመሪያው በሽታውን ወይም ወረርሽኙን ለመከላከል እጅን መታጠብ፣ ሳኒታይዘር መጠቀም፣ ርቀትን መጠበቅ፣ ማክስ ማድረግ የሚል ነበር እና እነዛ የኮቪድ መከላከያ ምርቦችን ተከትሎ ሰው ደግሞ በቀላሉ ሊከላከልበትና ራሱን ሊጠብቅበት የሚችለው አማራጭ እጅ መታጠብ ነበር። እና በሰዓቱ እኔ እዚህ አዲስ አበባ ላይ የነበርኩበት ሰዓት አብክነት በጣም መጣ። እኔም በአጋጣሚ ባለቤቴ ሬስቶራንት ስላላት እዛ ሬስቶራንት ላይ ውሃ በፍጹም በቃ መቆጠብ አልተቻለም። እና እንዴት አድርጌ ውሃ የሚቆጥብ ከእጅ ንክኪ የሆነ የእጅ መታጠቢያ መሳሪያ መስራት እችላለሁ የሚለውን ዲዛይን ማሰብና ወደ ተግባራዊነትም ለመቀየር ሙከራ የጀመርኩት ማለት ነው። መታጠቢያ መሳሪያው ላይ ነው ብዙ የበጎ አድራጎት ስራዎችን ለመስራት ያሰብነው። በእውነት እውነት ለመናገር ከሆነ እኔ በሰዓቱ የኮቪድ ወረርሽኝ እንደሚነገረን እና እንደሰማ ነው እኛም ሀገር ላይ ካለው የድህነትና የአቅም ማነስ አንጻር በጣም በቃ ከባድ ጉዳት ያደርስብናል ብዬ ፍርሃት ስለነበረኝ ገንዘብ የመስራትና ያን ፈጠራዬን ወደ ጥቅም ለመለወጥ ወይም የገንዘብ ምንጭ ለማድረግ ሳይሆን በቀጥታ ህብረተሰቡ መርዳት አለብኝ በሚል ባለችኝ ካፒታል ካለኝ ገንዘብ ላይ 80,000 ብር በጀት ፋይናንስ አድርጌ ብረታ ብረቶችን ገዝቼ ተግባራዊ ከሆነ በኋላ ቀው ወደ ምርት ነው የገባሁት። የወረርሽኙን ስርጭት ሊቀንስ ይችላል ወይም ሰዎች ላይ አደጋ ሳያስከትል እንደው በጤና ይህንን ጊዜ ማለፍ ይችላሉ የሚለውን ነገር አንዳንድ ጓደኞቼ ጋር ተማክሬ ወደ ተግባር የገባ ነው ማለት ነው።
ዛሬ ወደ 40 ለሚጠጉ ሰራተኞች እድል የከፈተ ቢጂ ኤሌክትሪክ ኤንድ ሴኪሪቲ ሲስተምስ ኢንተርፕራይዝ የተባለ ድርጅት መስርተሃል። እዚህ ለመድረስ ቀላል የማይባሉ አመታትን ያለፍክ ይመስለኛል። በጉዞህ ወቅት ፈታኝ የነበሩት ጉዳዮች ምንድን ነበሩ? እንዴት አድርገህ ፈታሃቸው?
ያው እንግዲህ እንደ እኛ አይነት ባላደገ ሀገር ላይ ሲኖር እጅግ በጣም ብዙ ፈታኝ የሆኑ ተግዳሮቶች አሉ። እነዛን ሁሉ ችግሮች ለመፍታት ግን መጀመሪያ የራስን ክህሎት ማሳደግና ሰልፍ ኮንፊደንስን መጨመር ነው፣ በራስ መተማመንን መጨመር ነው እና ወይም ደግሞ ጥሩ ያልሆኑ አጋጣሚዎችን ወደ መልካምነት የመቀየር ብቃትና የፈጠራ ክህሎት ካለ ማንኛውም ነገር መታለፍ ይችላል። ነገር ግን በዋነኛነት በጣም በከፍተኛ ደረጃ ችግር የነበረው ከአእምሯዊ ንብረት ጋር ያሉ የፓተንት ምዝገባና ሂደቶች እጅግ በጣም አሰልቺ፣ ውጣ ውረድ የበዛባቸው እና ምልልስ ያለባቸው እንዲሁም ደግሞ መልካም አገልግሎት ወይም እንደ ፈጠራ ባለሙያ ችግር ፈቺ ሀሳብ ይዞ እንደመጣ ሰው ሳይሆን አንድ ወረቀት አስመዝግቦ እንደሚሄድ ሰው አይነት የማየት ነገር ነበረ እና ብዙ ከበሬታም የለውም እና ያ ነገር በጣም ትንሽ ደስ የማይል ነገር ነበረው። ግን እሱንም ቢሆን አልፌ ቀጥሎ ደግሞ ወደ ትግበራ ሊገባ ሲል የማምረቻ ቦታ እጦት አለ፣ የማሽነሪ መግዣ ፋይናንስ ብድር አቅርቦት እጦት አለ፣ ለመነሻም የሚሆን ብድር ሲጠየቅ ኮላተራል ወይም ማስያዣ ከሌለ አይሰጥም ነበር በወቅቱ። አሁንም ቢሆን እንደዛው ነው እና እንደዚህ አይነት ነገሮች የፋይናንስ የሰለጠነ ሰው የማምረቻ ቦታ እንዲሁም ደግሞ የሚመለከታቸው አካላት እና ደግሞ የመንግስት የራሱ የሆነ ከባድ የሆነ ቢሮክራሲ በጣም ቻሌንጅ ነበረው።
በቴክኖሎጂ ፈጠራው ዘርፍ ባሳካቸው የምትላቸው እቅዶች መካከል የተወሰኑትን እስቲ ያጋራን። ምን ለማድረግ ያስበሃል በመጪው ዓመታት?
ያው በመጪው ዓመታት እንግዲህ እኔ አሁን ወደ መካከለኛ ኢንዱስትሪ ተሸጋግሬም እንዲሁ አልተቀመጥኩም። በመንግስት በመነሻ ዋጋ በሊዝ የወሰድኩት የግንባታ ቦታ አለ። እዛ ላይ ግንባታ የኢንዱስትሪ ግንባታ እያደረግኩኝ ነው በኢንቨስትመንት ፍቃድ አውጥቼ። ያ ግንባታ ደግሞ በቀጣይ በሚጠናቀቅበት ሰዓት ለበርካታ ወጣቶች የስራ እድል የሚፈጥር እንዲሁም ደግሞ ለሀገር ውስጥ ገቢ የሚያመነጭ ጥሩ ታክስ ሊከፍል የሚችል ድርጅት እንዲሁም የውጭ ደግሞ ገቢ ምርቶችን ሊተካ የሚችል ዘመናዊ የሆነ ሳይንሱን የተከተለ የማምረቻ ኢንዱስትሪ በመገንባት ላይ ይገኛለሁ። በቀጣይ እንግዲህ እነዚህ ደግሞ ሳጠናቀቅ እንግዲህ በሀገሪቷ ውስጥ ያሉትን ችግሮች የሚቀርብ አንድ ኢንተርፕራይዝ ሆናለሁ ብዬ ነው ማቀደው ወደፊት።
እጅግ በጣም አመሰግናለሁ ብሩክ ግርማ። በቴክኖሎጂ ፈጠራ ዘርፍ ለወጣቶች መነቃቃትን የሚፈጥሩ ሀሳቦችና ልምዶችን ስላጋራህን በእጅጉ አመሰግናለሁ።
እኔም እግዚአብሔር ይስጥልኝ በጣም አመሰግናለሁ ሀሳቤን እንዳጋራ በእናንተ በኩል አክብራችሁ ስለጋብዛችሁኝ። በእግዚአብሔር ስም እኔም ምስጋናዬን አቀርባለሁ። እግዚአብሔር ይስጥልኝ።
ለምሽቱ ተከታይ ወዳደረግነው ዘገባ እንሻገር። የተጎዱ ሴቶችን መንፈስ የሚያድሰው የደስታ መንደር ነው። በአዲስ አበባ ከተማ አቅራቢያ በሚገኘው የደስታ መንደር ከፌስቱላ ህመም ያገገሙ ሴቶች ቀጣይ ህይወታቸውን ለመምራት የሚያስችላቸውን የስነ ልቦናና የስራ ፈጠራ ስልጠና ያገኛሉ። በአረንጓዴ የማዕከሉ ገጽታ በቆይታ መንፈሳቸውን እንደሚያድስም ሰልጣኞቹና የማዕከሉ ነዋሪዎች ይገልጻሉ። ከሰልጣኞቹና ከስልጠናው አስተባባሪ ጋር ቆይታ በማድረግ በዚህ ሳምንት ዘጋቢያችን ዘጋቢያችን ኬኔዲ አባተ ያሰናዳው ዘገባ ቀጥሎ ይቀርባል።
ከአዲስ አበባ 17 ኪሎ ሜትር ያክል ርቀት ላይ በቡራዩ ታጠቃ አካባቢ የሚገኘው ደስታ መንደር በሐምሊን ፌስቱላ ሆስፒታል ስር የሚገኝ የመልሶ ማቋቋም ማዕከል ነው። ደስታ መንደር የአዲስ አበባውን ሆስፒታል ጨምሮ በሐምሊን ፌስቱላ 5 ማዕከላት ህክምና ያደረጉ ሴቶች የስነ ልቦና ህክምናና የስራ ክህሎት ስልጠና የሚያገኙበት ስፍራ ነው። ባረንጓዴ በተሸፈነው በዚህ ማራኪ ስፍራ ስልጠና በመውሰድ ላይ እያሉ ካገኘዋቸው ሴቶች መካከል የሆነችው ከደቡብ ጎንደር ፎገራ መምጣቷን የምትገልጸው የ37 ዓመቷ መልካም ታከለ ትገኛለች።
ሐምሌ ከሚባለው ሐኪም ቤት ከባህር ዳር ነው የታከምኩ። እግዚአብሔር ያቆያቸው ማየንም ብትሞትም ነሷን ይማረው። ከብዙ ችግር እኔ በሶስት ወሬ ነው የታከምኩ። የተሰራ 3 ዓመቴ ነው በወሊድ የተነሳ ነው። ስብሰባ አለ ስልጠና አለ ስንባል እንዴት ያንን መከራ አላቃነ በሷ ስብሰባ ከተባለ አንቀርም እያልን ነው በየሀገራችን የመጣን። ዶሮ ነኝ የምሰለጥን። አሁንም ቢሆን ከሀገሬ ላይ ዶሮችን በስነ ስርዓት ተጠባብቄ ህይወቴንም ለመቀየር የማየንም እርስት ለማነሳሳት ነው ሙከራዬ።
እኔ ያየሁትን ፈተና ሌሎች ሴቶች እንዲያዩ አልሻም የምትለው የአንድ ልጅ እናት የሆነችው መልካም የፌስቱላ በሽታን ስለመከላከል ለአካባቢዋ ነዋሪዎች በምታገኛቸው አጋጣሚዎች ግንዛቤ እንደምትፈጥርም ትገልጻለች።
እግዚአብሔር ተመስገን እኛ በሶስት ወራችን ድነናል። እኔ ማዝን 20 ዓመት 25 ዓመት ስንት እህቶቻችን እናቶቻችን የተበላሹ ሰዎች አሉ። ሰውም ጠልቷቸው እናት አባት እየጠላቸው ትዳራቸው ጥሏቸው እየሄደ ሀብታቸውን እንኳን እያጡ ማለት ነው። ለሶስት ወር እኔ ስንት ወዳጄ ነው ብዬ የቀረብኩት ሰው የጠላኝ ሰዓት አለ። ለእለት አላሳከመኝም ባሌ ሀብቴን ቀምቶ ትዳሩን ይዞ ነው የቆየኝ። እኔ ታክሜ እስከምወጣ ለሶስት ወር እድሜ ማለት ነው። ህዝባችንን ለማስተማር ነው። አሁንም ውስጤ እየተበላ ያለ በመማሩ ነው። ምክንያቱ ለምን ሀለ እድሜ ጋብቻ ይቅር ግርዛት የሚገረዘውን ባህላዊ ዝም ብሎ አስገድዶ መድፈር የሚሆነውን አሁንም እቅድዬ በቃ ከቤት ታሽገው እንዳይሞቱ ለማስተማር እቅዳለሁ። አገራችን ለምን እንደደነቆረ ይቀራል? አገራችን ለምን እንዴት በሽተኛ ሆኖ ይቀራል? እስበሳችን ለምን አንማማርም? እስበሳችን ለምን አንተዛዘብም? ለምን ሴቶች ቁልቁል እንደፋለን? እስከዛሬው ሳይማር ህዝባችን ሳይማር እየተደፈው አይበቃንም?
ከሀዲያ ሆሳና መምጣቷን የምትገልጸው የአራት ልጆች እናት ወይዘሮ መቤት ደሳለኝም እንዲሁ ከስልጠናው ተሳታፊዎች መካከል ነች።
በአደገኛ ምጥ ፌስቱላ ያጋጠመኝ እኔ አላውቅንም ነበረ። ይሄንን ህክምናውን አላውቅም። ከዛ በፊት 8 ወር ተቀምጫለሁ እኔ ቤት ላይ እያለቀስኩም ባለቤቴ በሀይል ነው ወደኛል ያንከባከባል። ከዛ ታከምኩ ዳንኩ። ከዳንኩ በኋላ 4 ዓመቴ ነው። በአራተኛ ዓመቴ ወደዚህ ደስታ መንደሪ በፌስቱላ የዳኑትን ፈልገናል ተብሎ በቀበሌ መጣ። ሲመጣ ደግሞ አሁን ይህ ስልጠና በጣም ምቹ ስልጠና ነው። በጣም ያላወቅኩት ነገር ሁሉ እያወቅኩ ለላቀ ህይወት አሁን ዶሮ ተምሬ ሄጄ ዶሮም ነበረ እንደዚህ አይደለም ያላወቅኩት ብዙ ነገር አውቄያለሁ። እኔ ለእኔ ብቻ አይደለም ለአካባቢ ሁሉ እውቀቴ ይጠቅመኛል ብዬ ሰራለሁ፣ ሁሉንም ነገር ሰራለሁ።
በልጅነታቸው ባጋጠማቸው የፌስቱላ ህመም ምክንያት ህክምና ካደረጉ በኋላ ወደ ትዳር ያልተመለሱት ልጅ ወልደው ለመሳመም ያልበቁት ታቦት በላቸው ጉዳቱን በራሳቸው ላይ አይተዋልና ሌሎች የፌስቱላ ታማሚዎች ህክምና እንዲያገኙ በማድረግ ላይ መሆናቸውን ይገልጻሉ።
ስብሰባ ላይ እየወጣሁኝ ያው እንደኔ የታመሙ ካሉ ወስዳለሁኝ፣ ያሳክማለሁ። የማያደር አለብኝ እናታችን ናት። ወደ 4 ሰዎች ባህር ዳር አምጥቼ አስገብቼ አምባሳደርነት ተሹሜ እነሱን አሰልጥኛለሁ፣ እንትን ብያለሁ፣ አሳክሜያለሁ። ታክመው ሀገራቸውን ገብተው ዛሬ እያመሰገኑ ነው ያሉ 4 ሁላ።
እድሜያቸው ከ50 እንደሚልቅ የሚያውቁት ታቦት ስለሚወስዱት ስልጠና ደግሞ ይህን ይላሉ።
አሁን በዶሮ እርባታ እየሰለጠነ ነው ያለነ። ያሉትም አሰልጣኞችም ጥሩ ናቸው፣ እያካፈሉነ ነው። እኛም እውቀት እየወሰድነ ነው። ከደነዛ ያው ለመስራት ነው እኛ እቅዳችን ማለት ነው።
ወይዘሮ ትዕግስት አማን በደስታ መንደር የመልሶ ማቋቋም ማዕከል የስልጠናና ክትትል አስተባባሪ ነች።
አሁን ላይ በዚህ ግቢ ውስጥ 73 የሚሆኑ ሰልጣኞች አሉ። ከሀረር፣ ከይርጋለም፣ መቱ፣ ባህር ዳር ሴንተራችን ወደዚህ ይላካሉ። ሰልጥነው ደግሞ ወደ መጡበት ይመለሳሉ ማለት ነው። እና እነዚህ ሰልጣኞች የሚመለመሉት የቀድሞ የፌስቱላ ታካሚዎች መሆናቸው ምንም አይነት የገቢ ምንጭ የሌላቸው ለመስራት ፍላጎት ያላቸው ወይም ደግሞ ሲሰሩ ራሳቸውን ሲረዱ የነበሩና በተለያየ ምክንያት እገዛ ባለማግኘታቸው ቤት ውስጥ ቁጭ ብለው ያሉ እነሱ ናቸው። እንግዲህ በአራት ነገሮች ላይ ነው ስልጠና እየሰጠናቸው ያለ ነው። በዶሮ እርባታ፣ በምግብ ስራ፣ በሸክላ ስራ፣ የራሳችንም ዴይሪ ፋርም አለን። ወተት ልማት እንትን እሱንም አብረው ጎን ለጎን ማስኬድ የሚችሉበትንም ስልጠና አብረን እየሰጠናቸው ነው ማለት ነው። ይህንንም ስናደርግ አብሮን የሚሰራ ሌላ ድርጅት አለ። ውመን ሶፕ ኢንተርናሽናል ይባላል። እስካሁን ባለው በአንድ አመት ውስጥ 215 ሴቶችን አሰልጥነን ወደ መጡበት ተመልሰዋል። ከነዚህ ውስጥ የተወሰኑቱ የመነሻ ስራ ማስጀመሪያ ብር ያገኙ አሉ። ሌሎቹም ደግሞ መንገድ ላይ ነው ማለት ነው። ገና አልጨረስንም፣ እየሰራን ያለ ነው። ከ2012 ጀምሮ በጣም ብዙ ሴቶች ናቸው በዚህ እንትን ያለፉት።
በተለያዩ ሀገር በቀል እጽዋት የተሸፈነውና በአዋፍ ዜማ የታጀበው ደስታ መንደር በቆይታቸው መንፈሳቸውን ከማደሱ ባለፈ የመጡበትን አካባቢን በማስታወስ ባይተዋርነት እንዳይሰማቸው እንደሚያደርግ ሰልጣኞቹ ይገልጻሉ። በ17 ዓመቷ በሐምሊን ፌስቱላ ሆስፒታል ሕክምና ማድረጓን የምትገልጸው የ36 ዓመቷ ጥሩ ማዕድ ሞላ ደግሞ የስራ እድል ተፈጥሮላቸው ኑሯቸውን በዚሁ ማዕከል ካደረጉ ሴቶች መካከል አንዷ ነች።
ሕክምና ያው እየተከታተሉ ነው። አሁንም ግን ያው ሕክምናውን ጨርሻለሁ። ያው እዚህ ነው ያለሁት። አየሩን ቆንጆ ነው። ስሜቴ ምንም ገልጬም አልዘልቀው። ምን ያውን ከዚህ ውስጥ የተቀመጥኩ 19 ዓመቴ ነው። በልጅነቴ ነው ከፍስቱላ ወደዚህ መጥቼ እዚህ ነው ያደኩት። ደስታ መንደር ማለት ነው። እና ለመግለጥ በቃ አቅም ያንሰኛል። ከመጠን በላይ ቆንጆ ግቢ ነው። አዲስ አበባ ውለን መተንም ውለን እስከምንገባ ድረስ በጣም ነው የምንጨናነቀው። እዚህ ስንመጣ ግን በጣም የተለየ እንትን ነው የሚሰማን ስሜት።
በደስታ መንደር መልሶ ማቋቋም ማዕከል የስልጠናና ክትትል አስተባባሪዋ ወይዘሮ ትግስት አማን የማዕከሉ አረንጓዴ ገጽታ እንደተጠበቀ እንዲቀጥል በየዓመቱ የችግኝ ተከላ እንደሚደረግ ተናግራለች። ይህ ገጽታ ለአካባቢ ጥበቃ ካለው ጉልህ አስተዋጽኦ ባለፈ ለሰልጣኞቹ ስለሚሰጠው ስነ ልቦናዊ ጠቀሜታም ወይዘሮ ትግስት ታብራራለች።
እንደምታዩት በጣም ግሪን ነው። ይሄ በጣም የሚረዳው ለስልጠናው ምንድን ነው? አረንጓዴ መሆኑ ብቻ ሳይሆን በቃ ተረብሾ ያለ ሰው እንኳን እንዲረጋጋ ያደርገዋል እና በጣም ቁርኝት አለው። ሶሻላይዝ የሚያደርጉበት ቦታ አለ። ቲቪ ሩም አላቸው እዛ እንትን ይላሉ። እዛ እንደምታዩት ደግሞ የቡና መጠጫ አላቸው። ወደ 7 ሰዓት አካባቢ ተሰባስበው ምሳቸውን ከበሉ በኋላ እዛ ጋር ኢንተርቴን ያደርጋሉ። ብቻቸውን መሆን ቢፈልጉ ወካ አድርገው ይመለሳሉ። እጅ ስራ ሲሰሩ አንዳንድ ጊዜ መቆዘሚያ ነበረች፣ በቃ ከህመሜ ማምለጫ ነበር ማድረግ፣ አሁን ግን ደስ ብሎኝ ነው የምሰራው የሚል ነገር አለ እና በጣም ፖዘቲቭ የሆነ ኢምፓክት አለው ለነሱ። ከዚህ በፊት የነበረው እዚህ ነበር ዌይቲንግ ፔሸንቶች የነበሩት እና እነሱ ራሳቸው ለሂሊንግ እንትኑ በጣም አስተዋጽኦ አለው። እንደዚህ ፖንዱ አካባቢ ትንሽ እንትን ይላሉ እጅ ስራ ሲሰሩ እዛ አካባቢ ላይ። ሌላው የሚያውቁትን ትተውት የመጡትን ነገር የሚያውቁት ነገር እዚህም መኖሩ ባዳነት አይሰማቸውም፣ ቶሎ ይላመዳሉ።
በዋናነት ከፌስቱላ ህመም ያገገሙ ሴቶች ስልጠና የሚወስዱበት ይህ የደስታ መንደር በውስጡ በሚገኘው ኮሌጅ በሚድዋይፍሪ እስከ ማስተርስ ድረስ ተማሪዎችንም በማሰልጠን ላይ ይገኛል። ከዚህም ባለፈ በከብት እርባታ፣ በአትክልት ልማትና በመሳሰሉትም የተለያዩ አገልግሎቶችን በመስጠት ላይ ይገኛል። በከብት እርባታ የሚያገኘው ወተትና ሌሎች ግብአቶች ደግሞ በአዲስ አበባ ለሚገኘው የፌስቱላ ህክምና ማዕከል በግብአትነት የሚያገለግሉ ናቸው። የደስታ መንደር ልክ እንደ ስያሜው በማዕከሉ ለሚገኙ ተገልጋዮች ደስታን፣ ሐሴትን የሚፈጥር ስፍራ ነው። ለአሜሪካ ድምፅ ኬኔዲ አባተ ቡራዩ ታጠቅ አካባቢ ከሚገኘው ደስታ መንደር።
በኢትዮጵያ በከፍተኛ መጠን እየተስፋፋ ባለው ድርቅ ተስፋ የቆረጡ ወላጆች ህጻናት ልጆቻቸውን እየዳሩ ነው ሲል የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ በዚህ ሳምንት አስታውቋል። ድርጅቱ በዚህ አመት ያለ እድሜያቸው የተዳሩ ልጆች ቁጥር በእጥፍ መጨመሩንም አስታውቋል። ይህን ድርቀት ለመቀልበስና ህጻናት ልጃገረዶችን ለመጠበቅ የረድኤት ድርጅቶች በድርቅ ለተጠቁ ቤተሰቦች በጣም የሚያስፈልጋቸውን ውሃና ሌሎች እርዳታዎችን ለማግኘት እየጣሩ ይገኛሉ። የሊንዳ ጊፍታሽን ዘገባ ደረጀ ደስታ እንደሚከተለው አጠናቅሮት ነበር።
በኢትዮጵያ ሶማሌ ክልል ራሳቸውንም ሆነ ቤተሰቦቻቸውን መመገብ ያልቻሉ ሰዎች እርዳታ ፍለጋ ወደ ተፈናቃይ ካምፖች እየፈለሱ ነው። ራሳቸውን በገቢ ደግፈው ለማቆየትም ማናቸውንም ነገር ያደርጋሉ። ናስቴሆ ባህር አብዲ ያገባችው በ14 ዓመቷ ነበር። ይሁን እንጂ የቀደመ ባሏ እሷንና ሁለት ልጆቿን መደገፍ ስላልቻለ በዚህ ዓመት ደግሞ ሌላ ሰው አግብታለች። ተፈናቃይዋ ሙሽራ ናስቴሆ እንዲህ ትላለች።
ምን ማድረግ እችላለሁ? እንዳልሰራ ምንም ሙያ የለኝም። በዚያ ላይ አልተማርኩም። ልጆቼ እየተሰቃዩ ነው።
18 ዓመት ያልሞላቸው ልጃገረዶች ጋብቻ በባህልም ሆነ በአገሪቱ የተለመደ ነው። የተባበሩት መንግስታት የህፃናት መርጃ ድርጅት 40% የሚሆኑት የኢትዮጵያ ሴቶች የተዳሩት 18 ዓመት ሳይሆናቸው መሆኑን ይገልጻል። ድርቁ ባስከተለው የመተዳደሪያ እጦት ግፊት ያደረባቸው ወላጆች ልጆቻቸውን መዳሩ የአንድ ተመጋቢ አፍ ቀንሶ የጥሎሽም ገቢ ስለሚያስገኝላቸው እንደ እፎይታ ይወስዱታል። በተባበሩት መንግስታት የህፃናት መርጃ ድርጅት የሶማሌ ክልል የመስክ አገልግሎት ኃላፊ ኡትፓል ሞይትራ እንዲህ ይላሉ።
ድርቁ እጅግ በጣም ባጠቃቸው አካባቢዎች በወረዳዎቹ አደጋው የከፋ መሆኑን ይነገረናል። 63% ያክል ጨምሮ እናየው ነበረ። በእርግጥ ይህ አሃዝ ትክክለኛ ላይሆን ይችላል። ከተለያዩ ወረዳዎች ማህበረሰቡን በማነጋገር ያገኙት ነው። ይሁን እንጂ ይሄ ቁጥር በራሱ ህጻናቱ ስላሉበት ሁኔታ የሚገልጸው አስፈሪ ገጽታ አለው።
ዩኒሴፍ በክልሉ የልጆች ያለ እድሜ ጋብቻ በእጥፍ መጨመሩን ይገልጻል። ይሁን እንጂ ችግሩ ከዚያም በላይ ሊሆን እንደሚችል ያሳስባል። ወላጆች ጉዳዩን በይፋ አይነጋገሩበትም። ጋብቻዎቹም በይፋ አይመዘገቡም። ምክንያቱም በኢትዮጵያ ህግ ትክክለኛው የጋብቻ እድሜ 18 ነው። ተሟጋቾች ያለ እድሜ ጋብቻ በልጃገረዶቹ ላይ የሚያስከትለውን ችግር ማስተማር ምናልባት ልምዱን ሊቀንስ ይችላል ይላሉ። አሁንም በዩኒሴፍ የሶማሊያ ክልል የመስክ አገልግሎት ኃላፊ ኡትፓል ሞይትራ እንዲህ ይላሉ።
ራሳቸው ልጆች የሆኑት ወላጆች በምን ሁኔታ እንዳሉ እያየን ነው። ያልተመጣጠነ ምግብ ችግር ከፍተኛ ሆኖ ራሳቸው ልጆቹ ብቻ ሳይሆኑ እነሱ የሚወልዳቸው ልጆች ከከፍተኛ የተመጣጠነ የምግብ እጥረት ጋር በተያያዘ በበሽታ ሲጠቁ እንመለከታለን።
ልጆችን በትምህርት ቤት ክፍል ውስጥ ማቆየት ካለ እድሜ ጋብቻና ከእርግዝና በመከላከል ይረዳቸዋል። ከህፃናት አድን ድርጅት አሊኑር መሐመድ እንዲህ ይላሉ።
እንደምታውቁት ትምህርት የለጋ እድሜ ጋብቻን ለመዋጋት ቁልፍ ነገር ነው። ልጆች በትምህርት ቤት ውስጥ እንዲቆዩ ማድረግ ጠቃሚ መሆኑን ለወላጆች እንነግራችኋለን። ልጆቻችሁን በመዳር የሚገኝ የአጭር ጊዜ ጥቅም ሳይሆን በረጅም ጊዜ በሚጠቅማቸው ትምህርት ላይ መዋል አለባችሁ እንላችኋለን።
ናስቴሆ አብዲ ትምህርት ቤት ከመሄድ ይልቅ የተማረችው ከብቶችን ማሳደግ ነው። ያ ችሎታዋ እሷንና እንደሷ የመሰሉ በድርቁ የተጎዱ ሌሎች ሰዎችን አልጠቀመም። ይሁን እንጂ ለሴት ልጆቿ የምትመኘው ከእሷ የተለየ ነገር ነው። ተፈናቃይዋ ሙሽራ ናስቴሆ አብዲ እንዲህ ትላለች።
ልጆቼን ለማስተማር አቅጃለሁ። እድሜያቸው ሲደርስ ወደ ትምህርት ቤት ወስዳቸዋለሁ። አላህ አቅምና ጤንነቱን ከሰጠኝ አስተምራቸዋለሁ።
ናስቴሆ አብዲ በማህበረሰብ ውስጥ ያሉ ሌሎች ልጃገረዶች ከጋብቻ ይልቅ ወደ ትምህርት ቤት እንዲሄዱ የምታበረታታ መሆኑንም ገልጻለች።
አድማጮች ለምሽቱ ያዝናቸውን ዘገባዎች እዚህ ላይ ፈጸምን። ስናስተናግዳችሁ ያመሸነው ኤደን ገረመው መስተናዶን በመምራት ኤልያስ አስማረ በቅንብሩ ነበርን። በነገው ምሽት በመደበኛው መስተናዷችን እንጠብቃችኋለን። ሰላም ጤና ይስጥልኝ። ደህና ደሩ።
And you would say my fault and you would